ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዘወትር በዚህ ሰዓት የሚቀርብላችሁ ከእናንት በደብዳቤና በስልክ እንዲሁም በግንባር ለሚቀርቡት መንፈሳዊ ጥያቄዎች መልስ የምንሰጥበት የጥያቄና የመልስ ክፍለ ጊዜ ነው። ዛሬም እንደተለመደው ከእናንተ የደረሱንን መንፈሳዊ ጥያቄዎች መልስ ይዘንላችሁ ቀርበናል። ዘወትር እንደምናደርገው ጥያቄዎቻችሁን ለመመለስ እዚህ በስቱዲዮ ከኔ ጋር አቶ ግርማ አለማ ይገኛሉ። እግዚአብሔር እና መንፈስ ቅዱስ በሚረዳን ሁሉ ከእናንተ የቀረቡትን ጥያቄዎች በመጽሐፍ ቅዱስ መሰረት ለመመለስ እዚህ በስቱዲዮ ውስጥ እንገኛለን። በሚኖረን ጊዜና ሰዓት ሁሉ የእግዚአብሔር መንፈስ ከሁላችን ጋር እንዲሆን ጸሎታችን ነው። አሁን ወደ መጀመሪያው ጥያቄ እናመራለን። ኢየሱስ ክርስቶስ ምጽአት ነው። ክርስቶስ ኢየሱስ ዳግም እንደሚመጣ ተስፋ ሰጥቶ ነው የሄደው። እና ሲሄድ ደቀ መዛሙርቶቹ በዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ ካዘጋጀው በኋላ ተመልሼ እመጣለሁ፣ እኔ ባለሁበት ተሆኑ ዘንድ ልወስዳችሁ። ይሄ ፕሮሚስ ነው እና ቃሉን ይጠብቃል። ክርስቶስ ሲሄድም በዮሐንስ በሐዋርያ ሥራ ምዕራፍ 1 ላይ ቁጥር 8 ቀና ብለው ደቀ መዛሙርቶች ሲመለከቱት ዳመና ካይኖቻቸው ሰውራው ወደ ሰማይ በሚያርግበት ጊዜ ሁለት መላእክቶች መጣው፣ የገሊላ ሰዎች ሆይ ስለምን ወደ ላይ አንጋጣችሁ ትመለከታላችሁ? አሁን ከእናንተ ሲሄድ እንዳያችሁት በደመና እንዲሁ ይመለሳል ብለው ተስፋ እንደሰጧቸው እንመለከታለን። ስለዚህ ክርስቶስ ኢየሱስ ሲመጣ ሲሄድ ልክ እንዳዩት በራ ዮሐንስ ምዕራፍ 1 ቁጥር 7 እንደሚል አይን ሁሉ ያየዋል። በግልጥ ነው የሚመጣው፣ በድብቅ አይመጣም። አሁን በድብቅ ይመጣል እየተባለ ብዙ ትምህርት ይሰጣልና በድብቅ አይመጣም፣ በግልጥ ነው የሚመጣው። ይሄ ሰይጣን ለራሱ ያመቻቸ ነው። በድብቅ ይመጣል ወይም ደግሞ በመድር ላይ ይመጣል፣ ሰው ሆኖ ይመጣል። ስለዚህ አሁን እሱን አስመስሎ ክርስቶሶች ሆነው ለሚመጡት ጥሩ መንገድ ያመቻቸ ይመስለኛል። እንትን ይላል ደምትን ይሄ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ በግልጽ እንደ መብረቁ ነው የሚሆነው፣ ሁሉም የሚያየው ነው የሚሆነው። እና ይሄንን አንዱ የክርስቶስን ምጽአት ልንጠነቀቅበት የሚገባ ነው። ተጨማሪ አለ።
አንድ ሰው አገኘውኝ፣ የእምነቱ ምሰሶዎች ውስጥ አንዱ ኢየሱስ በ1914 መጥቶ በድብቅ ሳይታይ መንግስት አቋቁሟል ሄዷል እና እንዴት ነው መጽሐፍ ቅዱስ አይን ሁሉ ያየዋል ይሌልም ወይ አልኩት። መሬት እኮ ክብ ነች። እሱ በኢስት በኩል ሲመጣ ዌስት በኩል ያሉት እንዴት ያዩታል? የእሱ የራሱ ጉዳይ ነው። አይዋሽም፣ እግዚአብሔር አለው መንገድ። አይን ሁሉ ያየዋል ነው ፈጥኜ እመጣለሁ እና ዋይ ከሚሉት ውስጥ እንዳንሆን እና ዋይ የሚሉት ምንድን ነው? ቸል ብለው ወይንም ሊያውቁ የሚገባቸውን ነገር ሁሉ ትተው እለት ተዕለት ያለውን ብቻ ነገር ማቶክቶክ። ለዛ ሰዓት ሰጥቶናል። ለእግዚአብሔር ጥናት ደግሞ ለእግዚአብሔር ቃል ጥናት ደግሞ ሰጥቶናል። በዛ መጠቀም አለብን።
ትክክል ነው። በጣም ግሩም ነው። በመጨረሻ የምንመለከተው ስለ ህግ ነው። ህግ የእግዚአብሔር ህግ መቼም በአለም ላይ እግዚአብሔር ከፈጠራቸው ነገሮች በሙሉ ህግ የሌለው ነገር የለም። ሁሉም ህግ አለው። መሬትም ህግ አላት። የመሬት ስበት ህግ አለ። አሁን አንድ ነገር ወደ ላይ ስንወረውር ተመልሶ ወደ ታች ይወርዳል። ህግ ነው። የትም ቢሆን አሜሪካም ቢሆንም ካናዳም ቢሆን አፍሪካም ቢሆን ይሄ ህግ አይለዋወጥም። ህግ ነው። ትክክለኛ ህግ ነው። እና የተፈጠረውም ህግ አለ። እና ልጆች የሚወለዱበት ጊዜ አለ። ጽንስ የሚቆይበት ጊዜ አለ። ሁሉም ህግ አለውና እንደውም ከህግ በጠማማው ስንሄድ አደጋ የሚመጣው ህግን ስንጥስ ነው። ህግን ስናፋልስ ነው። እና መጽሐፍ ቅዱስም ስለ ህግ ስለ እግዚአብሔር ህግ ሲናገር ለምሳሌ መዝሙረ ዳዊት ምዕራፍ 19 ቁጥር 7 የእግዚአብሔር ህግ ፍጹም ነው፣ ነፍስን ይመልሳል፣ የእግዚአብሔር ምስክርነት የታመነ ነው፣ ህፃናትን ጠቢባን ያደርጋል ይላል። መዝሙር 119 ቁጥር 105 ደግሞ ህግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። እና መጽሐፍ ቅዱስ ህግን እንደዚህ መልካም እንደሆነ የተናገረ ሰዎች ብዙ አንዳንድ ሰዎች ህግ ተሽሯል፣ ህግ ተደምስሷል፣ ህግ አያስፈልግም የሚል ትምህርት አለ። እና
እንደውም ጠላት ነው፣ ሸክም ነው፣ ከሳሽ ነው የሚሉት ነው።
አዎ። እና እነዚህ ሁሉ ህግ ላይ መጥላላት ነገር ይነሳል። እና እንደውም አንድ ጽሑፍ ላይ በማነብበት ጊዜ ትክክለኛ ነቢይ ወይም ትክክለኛ እግዚአብሔር ሰው መሆኑን የምትፈትነው በእግዚአብሔር ህግ ላይ ባለው አመለካከት ነው የሚል አይተናል። እንግዲህ ይሄ የመጣው አንዱ ነገር ምንድን ነው? የእስራኤል ህዝቦች በተለይ አይሁዶች ስለ ህግ ያላቸው አመለካከት የተዛባ ነበረ። እና ህግ በተሰጣቸው ጊዜ እያንዳንዷን ህግ በስጋ ፈጽመው ያችን በመፈጸማቸው ደግሞ የሰማይ ዜጋ እንደሚሆኑ ይሰማቸው ነበረ። ጽድቅን ወይም የኢየሱስን ጸጋ ወይም የእግዚአብሔርን ጸጋ ወደ ውጪ ገፍትረው ጥለውት በስጋ ለማድረግ እየሞከሩ ለመድረስ አልቻሉም። ወደ ጽድቅ ለመድረስ አልቻሉም። ህግ ፈጽመው ወደ ጽድቅ ለመድረስ አልቻሉም። ስለዚህ የህግን አፈጻጸም መንገዱን አዛብተውት እንጂ ህግ ላይ ችግር ኖሮበት አይደለም። ህግ ራሱ የራሱ ድርሻ አለው። ህግ ድርሻው ምንድን ነው? ኃጢአትን ማሳየት፣ ኃጢአትን መግለጽ ሲሆን የህግ ድርሻ፣ ማንጻት ደግሞ የኢየሱስ ድርሻ ነው። በመስቀሉ ላይ በፈሰሰው ደም እንነጻለን። ልክ እንደዚሁ በቤታችን ያሉት መስታወቶች የፊታችን ቆሻሻን ያሳዩናል እንጂ የፊታችን ቆሻሻን አያነሱልንም። እንዲያነሳልን ከፈለግን ወደ ውሃ ሄደን መታጠብ ነው ያለብን። ልክ እንደዚሁ ህግ ሊኮነን አይገባውም። መስታወቱ ክፉ ስላሳየን መኮነን የለበትም። ክፉውን፣ ገዳዩን፣ መጥፎውን፣ መርዙን እየገለጸልን ያለው እና ስለዚህ ህግን በዚህ አይነት ነው ልንመለከተው የሚገባን። እንደውም ፍቅር እንደሆነ ነው ማወቅ ያለብን። የእግዚአብሔር ህግ ፍቅር ነው። ምክንያቱም በሮሜ መጽሐፍ ላይ ምን ይላል? ፍቅርን የሚያደርግ ለወንድሙ መልካም የሚያደርግ ፍቅርን የሚያደርግ ሁሉ ህግን ፈጽሟል ይላል። እና ይሄ የሚያሳየን ምንድን ነው? እንግዲህ የምንወደውን ወንድማችን አንሰርቀውም፣ አንገለውም፣ አንዋሸውም። ለምን? ስለምንወድ። የምንወደውን አምላካችንን ሌላ አማልክት አናመልክበትም፣ ስሙን ከንቱ አናደርግም። እና እሱ ደግሞ ካቋቋመው የሰንበት ቀን ቀድስ ባርክ ብሎ ከሰጠንም ወደ ሌላ ፈቀቅ አንልም። ስለዚህ ፍቅር ካለ የህግ ፍጻሜ እንደሆነ እንመለከተው ያስፈልጋል። እንደውም በመጨረሻ ዘመን ሴቲቱን ማለት እውነተኛዋ ቤተ ክርስቲያንን ዘንዶ የሚቆጣባት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስን ምስክር ያላቸው ብሎ ይነግራል። እና የእግዚአብሔርን ትእዛዝ ለመጠበቅ በኢየሱስ ክርስቶስ ጸጋና ኃይል የምንሄድ ከሆነ ስህተት እንደሌለው መገንዘብ ይኖርብናል የሚል ነው። እዚህ ላይ ትጨምራለ።
ህጉ የተከለከለ ነገር አይደለም። እና እንዳውም እግዚአብሔር ሮሜ 8:1-2 ላይ ያየን እንደሆነ የህይወት መንፈስ ህግ ከኃጢአትና ከሞት ህግ ነጻ አወጣኝ ይላል። ህግ ባይኖር ኖሮ ኃጢአትን አናውቀውም ነበረ። ኃጢአት መኖሩን አለማወቅ ከሞት አያድነንም። ምክንያቱም እግዚአብሔር ኃጢአት ስለሰራን አይደለም የሚገለን፣ ኃጢአታችን ነው ራሱ የሚገለን። በምን መንገድ ይገለናል ላሉ ብዙ ሰዎች በበሽታ በአደጋ ከሁለቱ ያመለጥን እንደሆነ በእርጅና እንሞታለን። ከዚህ ይሄ የኃጢአት ውጤት ነው። አንድ ሰው ከፍ ያለ ቦታ ሄዶ ቢዘል ይሰበራል ወይ ይሞታል። ይህ ውጤት ነው እንጂ ቅጣት አይደለም። ቅጣት መንግስት ነው የሚሰጠው። አንድ ያታርክ ብሎ ህግ ያወጣል። ያንን የጣሰ እንደሆነ ተቀጥቶ ይወጣል ሰውየው። ኃጢአት ግን ተቀጥተን አናልፈም። ቅጣቱ ዘላለማዊ ነው። በዚያን መንገድ ነው ያሉና ማንንም አያታላችሁ ነው የሚለው ኢየሱስ። በእግዚአብሔር መንግስት መገዳደል የለም። ቀድም አስተዋል መሰራረቅ የለም። መምትን መመኛኘት የለም። አንዱ ሌላውን ሐሜት የለም። ጥላቻ ቂም በቀል የለም። እና ፐርፌክት ጽድቅ አምራችን ውስጥ አለ። ለምን? ህይወታችን የኢየሱስ ህይወት ነው። እሱ የኛን ሞት ሲወስድ እኛ የሱን ህይወት ተረክበናል። የማዳን እንትኑ ምስጢር እዚህ ላይ ነው ያለው።
በጣም ግሩም ነው። ይሄን ያልካል እንግዲህ እታችን ኤልሳቤት በጽሁፍም ስለምንልክልሽ በዝርዝር ከዛ ጽሁፍ ላይ አንብበሽ ጥናት በማድረግ የበለጠ ስለነዚህ መሰረቶች ማወቅ ትችያለሽ የሚል ግምት አለን። አሁን ወደሚቀጥለው ጠያቂያችን እናልፋለን። ወንድማችን ርስቱ ጉቦሶ
ገብሶ
ርስቱ ገብሶ ከደቡብ አፍሪካ ነው። በጣም ግሩም ድንቅ የሆነ ወንድማችን ነው። ይከታተላል በዌብሳይት በሳተላይት ይከታተላልና ብዙ ጊዜ ይደውልልናል ያበረታታናል። እናመሰግናለን። በጣም እናመሰግናለን ርስቱ። ጥያቄ ሁለት ነው። አንደኛው ስዕልና ምሳሌ ለአምልኮ ሆነ ለኢማጂኔሽን መጠቀም አለብን ወይ? አሁን ያለው የክርስቶስ የመላእክትና የሰይጣን ምስል መጽሐፍ ቅዱሳዊ ኢሜጅ ነው ወይ የሚል ነው። ሁለተኛው አንዴ ስለ ማርቲን ሉተር አቀርበን ነበርና እሱን ሰምቶ ነው። ማርቲን ሉተር ስለ ሰንበት ያለው አመለካከት ምን ነበር የሚል ሁለት ጥያቄዎች ነው የጠየቀን።
ስለ ስዕል ይሆን እንደሆነ እስራኤል ከግብጽ ወጥተው በመንገድ ላይ ሳሉ በሲና ተራራ ላይ አስሩ ትእዛዛትን ሲሰጣቸው እግዚአብሔር በተናገረ ጊዜ ድምጽ ብቻ ሰማህ እንጂ መልክ አላየህም ይላል። ስለዚህ እግዚአብሔር ይሄንን ይመስላል ብለህ በእንስሳ በሰው በሌላም አይነት ምስል አታድርግ። እግዚአብሔር አይታይም ለኃጢአተኛ። እግዚአብሔር በቃሉ እናቀዋለ በመጽሐፍ ቅዱስ በተጻፈው ቃል ሁሉ ራሱን ገልጾልናል ከሚያስፈልግ በላይ። እና ስዕልና ኢመጅ ምናምን ነገር አያስፈልገንም በፍጹም። ቀድም ሁለተኛው ጥያቄ ላይ ስለ ሉተር፣ ሉተር ለእኔ እና ለአንተ ለወንድም ለጠያቂው እንትናችን አይደለም፣ አምላካችን አይደለም። እኛ አምላካችን የሚለውን ነው። አምላካችን የሚለን እግዚአብሔር በስድስት ቀን ሰማይንና ምድርን በውስጣቸው ያለውን ሁሉ ፈጥሮ በሰባተኛው ቀን አረፈ። ስለዚህ እግዚአብሔር ሰባተኛውን ቀን ባረከውም ቀደሰውም ይላል። በርሱ ከሥራው ሁሉ አርፏልና። ሶ በዚህ መሰረት ሰንበት ገና ኃጢአት ሳይገባ ነው የተሰጠው። ሌላ ኃጢአት በሙሉ ስናይ አታርግ 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 ነው። ሰንበት ግን አርግ ነው፣ ጠብቀው። ኃጢአትም የምናረገው በሰንበት ሕግ ላይ ሳንጠብቀው ሲቀር ነው። በሰማይም እንደገና ይኖራል፣ ምክንያቱም አርግ የተባለ ነገር ነው። አትግደል አትስረቅ በሙሉ ይቀራሉ። ለምን? ክፉዎች ናቸው፣ አታርጉን የተባለ ነው። ሰንበትን ግን ጠብቅ። ወንድሜ ኢሳይያስ 66 ላይ ሄደህ ኢሳይያስ 66 22 እና 23 ብታነብ አዲስ ሰማይና አዲስ ምድር እፈጥራለሁ ይላል እግዚአብሔር። በዛ ጽድቅ ያለበት ይሆናል እና ሥጋ የለበሰ ሁሉ ማለት ፍጥረት ሁሉ መላእክቶችም ጭምር በየሰንበቱ እፊቴ ይመጣሉ ሊሰግዱ ይላል። አሁን ቀርቷል የሚሉ ሰዎች ለዚህ ምን መልስ እንደሚሰጡ አላቅም። እንደገና መጀመር አለብን ወይም ደግሞ ሰንበትን አንጠብቅም ካሉ መግባት አይፈልጉም ማለት ነው። እግዚአብሔርም አያስገድዳቸውም። ወደ እግዚአብሔር መንግሥት ከፈለገን ግን ሰንበቱን መጠበቅ አለብን። ለምን? በአዲሲቱ ምድር በየሰንበቱ እግዚአብሔር ፊት እንቀርባለን በየሳምንቱ። ሰው ይህ በቂ ነው፣ ቀላል ነው። ምንም የተወሳሰበ እንትን የለውም።
በጣም ግሩም ነው። የመጀመሪያው ጥያቄው ላይ ስለና ምሳሌ ላምልኮ ሆነ ለኢማጂኔሽን መጠቀም አለብን ወይ ብሎ የጠየቀው ጥያቄ የሁለተኛውን ተዛዝ ብቻ መመልከት ይበቃል። በቃ ሁለተኛው ተዛዝ ካስርቱ ተዛዛት ሰማይና ምድር ሲያልፍ እንኳን ማያልፍ ጽኑ የሆነ ተዛዝ ነው የሚለው ስለና ምሳሌ ከቶላንታ አታድርግ አትስገድላቸው አታምልካቸው በላይ በሰማይ ካለው በምድር ካለው ከምድር በታች በውሃውስ ካለው ከማናቸውም የተቀረጸ ምስል ከቶላንታ አታድርግ ነው የሚለው አታድርግ ነው የሚለው ስለዚህ ይሄ እግዚአብሔር ቃል ዘላለማዊ ቃል ነው ስለዚህ በምንም አይነት በስዕል በምሳሌ መስቀልም ቢሆን ማናቸውም ነገር ቢሆኑ ቀርጸን ለአምልኮ ልንጠቀም አይገባንም ስለዚህ ይሄ እንደ መሰረታዊ በተለይ እነዚህ 16 መሰረቶች በጭራሽ መናጋት የለባቸውምና እንደ መሰረታዊ የእምነት ምሰሶ አድርገን ልንወስደው ይገባል የሚለውን ለመጨመሪያ ፈልጌ ነው። ወደ መጨረሻዋ ጥያቄያችን ወደ ማክዳ ኃይሉ ከድሬዳዋ ያመጣችው ጥያቄ አለ። የሷን ጥያቄ በመመለስ የዛሬውን ፕሮግራም እናጠናቀቃለን። በእሷ ምትለው ማርያም እንደማንኛውም አዳም ዘር ናት ወይ? ክርስቶስን ከወለደችስ በኋላ ሌሎች ልጆች ወላለች ወይ? ከወለደችስ በኋላ ድንግል ሆና ነው ወይ የኖረችው? የሚል ነው ጥያቄዋና እስቲ በዚህ ላይ ምን ትላለጋሽ ግርማ?
መጀመሪያ ማርያም ምን እንደምትሆን አይታወቅም ነበር። መልአኩ መጥቶ መስዮን እንደምትወልድ እስኪ ነግራ አደረስ። ስለዚህ የምትኖረው ኑሮ እንደማንኛውም ነው። ግን ከሰው ሁሉ የተሻለች ሆና ያገኛት በእግዚአብሔር መመዘኛ መረጣት እና እንደማንኛውም ሰው ኃጢአት መስራት የጀመረች ነች። ይሄ ማከራከር ነው። ልጅ ሆነን ነው እኛ ሁላችንም ኃጢአት መንሳ ገና ነፍስ ሳናውቅ ነው። ብዙ ሰዎች ለአቅመ አዳም ለአቅመ ሔዋን ስንደርስ ያደረግነው እንጂ ከዛ በፊት አይቆጠርም። ኃጢአት አይቆጠርም የሚባልበት ጊዜ የለም። በሕፃንነት ነው የምንጀምረው እና አንድ ልጅ አደገ እንላለን እኛ፣ ግን እየሞተ ነው። የማደጉ ቁመት የመጨመሩ ነው እንጂ ለመሞት በአንድ ዓመት እንደቀረበ 20 ዓመት እንደቀረበ እንደዛ ይያልን በመጨረሻ ይሄን አሁን ዓመት አንድ ዓመት ቀረው ለመሞት ይያለ በመጨረሻ ላይ ይሞታል። ሶ በዛ መሰረት ማርያምም እንደማንኛው ሰው ነበረች። ኃጢአት አልሰራችም ብሎ ለሚሉ ሰዎች ሉቃስ 1 47 እና 48 ላይ ስናይ መድኃኒቴ ትለዋለች ልጇን እና ኃጢአት ካልሰራች ለምን መድኃኒት ያስፈልጋታል? ይሄ እንግዲህ እንደማንኛውም ዘር ነው። የሰውነት ጠባይ ከሌላት ልጇም ለኛ መድን ሊሆን አይችልም። ኢየሱስ እንደማንኛውም ሰው ከኃጢአት በስተቀር ሁሉ ነገር ይርባዋል፣ ያንቀላፋል፣ ያዝናል፣ ይጨነቃል። መጽሐፍ ቅዱስ እንዳለ ነው። ይሄ ሁሉ ለመሆን ከናቱ እንዳውም ሰው የሚሆነው በጽንስ ጊዜ የሴቷ ዘር ነው። የወንዱ ዘር ምንም ነገር የሚጨምረው ነገር የለም። ጂን ግማሽ ላይ ያለውን እሱም ብቻ ነው። በቃ ሰው የሚሆነው የሴቷ ሴል ነው። ስለዚህ ኢየሱስ የተለየ ከሆነች እሷ እሱም ከሰው የተለየ ነው ማለት ነው። መጠንቀቅ አለብን። ትንሽ ነገሮች ናቸው ሰይጣን መዘርጠጫ የሚሰጠን። ሁለተኛው ከወለደች በኋላ ሌሎች ልጆች ወላለች ወይ የሚለው በተዘዋዋሪ ነው የምናገኘው። ይህንን የምናገኘው ዮሐንስ 19 ቁጥር 26 ላይ ነው። በመስቀሉ ላይ ሳለ ከመሞቱ በፊት ለዮሐንስ አብሮ ስለነበረው ሁልጊዜ የሚከታተለው የሚወደው ይላል መጽሐፍ ቅዱስ፣ እነሆ ልጅሽ ይላታል ወደ ዮሐንስ እያመለከተ፣ ዮሐንስን ደግሞ እነሆ እናት። ከዛን ቀን ጀምሮ ወደ ቤት ወሰዳት እስክትሞት ድረስ የተጠነቀቀላት ዮሐንስ ነው። ልጅ ቢኖራት ኖሮ ያ ልጇ ነበረ። የኢየሱስ ልጆች ነበሩ የአባቱ የዮሐንስ ወይም የዮሴፍ ልጆች የነበረዋሉ። እነሱ ይሄን አለ አልተጠነቀቁላትም ማለት ነው። ሶስተኛው ከወለደች በኋላ ድንግል ሆና ነው ወይ ኖረችው? ምንድነው የዚህ እንትኑ አንደኛ ሊታወቅ አይችልም ማለት አልተባለም። ነገር ግን አንዳንድ እምነቶች ኢየሱስ በተዘጋጀለት መኝታ ላይ ታየ እንጂ ሷምጣ አመጣ አልወለደችም ነው የሚሉት። ይሄ ከሆነ እንደ ሰው አልመጣም። በስጋ መጣ ብሎ ማያምን መንፈስሉ ከእግዚአብሔር አይደለም ይላል። እንዳውም አንቲክራይስት የክርስቶስ ጠላት ነው ይለዋል ዮሐንስ ላይ፣ አንደኛ ዮሐንስ ላይ። እና ድንግልናዋ አመጣ ከወለደችው ምንም እንትን ከዛ በኋላ ዮሴፍም ሳይሞት አልቀረም፣ ምክንያቱም አይነሳም ስለሱ። ኢየሱስ 30 ዓመት ቆይቶ ነው እንግዲህ ጀመረው። ሲያገባት ወረድ ሽማግሌ ነበረ እና ሚስቱ ሞታለች ማለት ነው። ቅድም በተዘዋሪ ያልኩት ይሄንን ነው። እና የሷ ድንግልና ምንም ነገር ጥያቄ ውስጥ ምንም የለውም፣ ብናውቀውም ባናውቀውም ምንም የለውም። ስለዚህ በተዘዋሪ እናገኛልና አሁን ያልኳችሁን
በጣም ግሩም ድንቅ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 3 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህ እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላልና ክርስቶስ ኢየሱስ በስጋ መጣ ካል ፍጹም ስጋ ኃጢአት ከኃጢአት በቀር እንደኛው ነበር ይላል። ይህንን የወረሰው ከማርያም ነው። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነበር። ፍጹም ሰው የሆነው በማርያም በኩል ሲሆን ፍጹም አምላክ የሆነው ደግሞ በመንፈስ ቅዱስ በኩል በእግዚአብሔር አባቱ በኩል እንደሆነ እናያለን። ስለዚህ ፍጹም ሰውና ፍጹም አምላክ በአምላክና በሰዎች መካከል ሊቆም የሚችል ሁለቱን ሊያስማማ የሚችል ሁለቱን አንድ ሊያረግ የሚችል እሱ ብቻ እንደሆነ እንመለከታለን። ስለዚህ የማርያምን ህይወት ወይም ማርያምን የተለየ ፍጡር አርገን ወይም ደግሞ ከሰው ዘር ከአዳም ዘር ያልመጣች አርገን በምንወስድበት ጊዜ ክርስቶስን ከኛ እንለየዋለን ጨርሶ፣ ፍጹም ሰውነቱን እንክዳለን። ይህ ደግሞ ክርስቶስ በስጋ አልመጣም ማለት ነው። ያንን ክርስቶስ በስጋ አልመጣም የሚል ትምህርት የምናስተምር ከሆነ ደግሞ የክርስቶስ ተቃዋሚ እንደሆን መጽሐፍ ቅዱስ በደንብ አርቆ ይገልጽልናልና በዚህ በኩል በጣም አርገን ልንጠነቀቅ ይገባናል ማለት ነው። ስለዚህ በመጨረሻም ካሽግርማ እንደተጠቀሰው የማርያም ድንግል ሆና ቀጠለች አልቀጠለች የሚለው ሁሉ ሐሳብ ከዛ ጋር ነው። እንግዲህ ድንግል ነበረች፣ በድንግልነቷ ጸነሰች። ስትወልድ ግን ሰው ስለሆነች ያንን ገርስሶ እንደሚወጣ ምንም ጥርጥር የለውም ህፃኑ። ስለዚህ ይሄ ሰውነትን መካድ የለብንም፣ ሰውነቷን ሙሉ ለሙሉ መቀበል ይኖርብናል። እና በዚህ ላይ ደግሞ ብዙ ክርክር ማድረግ ጠቀሜታ የለውም። ጠቀሜታ የሌለበት ምክንያት ምንድን ነው? ዋናው ጉዳይ ኢየሱስ ጋር ነው ያለው። ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ ኃጢአታችንን ዋጋ መክፈሉ፣ በትንሣኤ መነሳትና ማረጉ፣ በአብ ቀኝ ቆሞ ስለኛ መታየቱ፣ ይሄንን የሚያምን ሁሉና የሚቀበል የዘላለም ሕይወት አለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና ይላልና እቺ ጥቅስ ላይና እዚህ ተስፋ ላይ እንድናጠነጥን ወይም እዚሁ ላይ እንድናተኩር አድማጮቻችንን ልናሳስብ ልንገልጽ እንወዳለን። ስለነበረን የዚህ የጥያቄና መልስ ክፍለ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። አድማጮቻችንም እስካሁን ድረስ በትግስ ስትከታተሉን ስለነበረ በጣም እጅግ በጣም አድርገን እናመሰግናለን። አሁንም ጥያቄዎች፣ አስተያየቶችና በፕሮግራማችን ላይ የምትሰጡን ምክሮች ካሉ በመልእክት ሳጥን ቁጥራችን 145 ብትጽፉልን ወይም ደግሞ በስልክ ቁጥራችን 0115511199 ብትደውሉልን በቀጥታ የስልክ መስመራችን 0978789512 ላይ ደግሞ ብትደውሉልን አስተያየታችሁን ተቀብለን እናስተናግዳችሁ ዝግጁ ነን። በሚቀጥለው ጊዜ ደግሞ በሌሎች ጥያቄዎች ላይ ተዘጋጅተን መጠን ከእናንተን አድማጮች ጥያቄዎቻችሁን ከመጽሐፍ ቅዱስና ከእግዚአብሔር አንጻር እግዚአብሔር በሚሰጠን ጸጋ ለመመለስ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ።
ሲለኝ ጌታዬ ያደረገልኝ በጎልጎታ ከአገር ወደ አገር በመንከራተት ፀሐይና ውርጭ ሲፋረቁበት ይሁዳ ሽጦት ጴጥሮስ ሲክደው ተከታዮቹ ጥለውት ሲሸሹ የፊጥኝ ታስሮ ለፍርድ ሲነዳ ጥፌውን አግርፎ ሲወርድበት ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ወረታ ሆኖ አራሩለትም አስረው ሲገርፎት ያን መልከ መልካም ርሩ ፈጣሪ የማይችለውን መስቀል አስይዘው መድናቸውን ለሞት ሲወስዱት ሲጮ ሲያነባ በጣር ተከቦ በደም ላባህር ሆኖ ሲያነባ ሲወድቅ ሲነሳ አባ አባ ሲ ተዘጋየልኝ ነፍሱ እስክትዘ ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ ትውስ ይለኛል የመስቀል ፍቅሩ ያደረገልኝ ወለታ ሆኖ ረሳኛል ያ የጣር ጊዜ መድኃኒቴን የተሳለቁበት ከመስቀል ውረት ራስህን አድን እያሉ ጠላቶች ያሾፉበት ጨለማ ወጦን የነበር ነው እኛን ለማዳን ከክብሩ ወርዶ የዓለምን ኃጢአት ያስወገደውን
በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የውስጥ መስመር 242 ወይም 243ን መልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት እንዲሁም ለአጭር የጽሑፍ መልእክት 0931670027ን በመጠቀም ደውሉልን ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።